ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አንባችቻችን ክፍል 2 ስርጭታችን አሁን ይጀምራል። ከ83 ዓመታት በፊት በ1928 ዓ.ም ፋሽስት ኢጣሊያ ኢትዮጵያ አገራችንን በወረረችበት ወቅት ህዝባችን ዘርና ሃይማኖትን ሳይለይ እስከ ጥርሱ የታጠቀውን ጠላት በሚገባ መክቷል። ይህን ታላቅ የጀግንነት ተጋድሎ የቼኮስሎቫኪያው ተወላጅ አዶልፍ ፓርለሳክ በስፍራው ተገኝተው በጀግንነት አብረው እየተዋጉ የአይን ምስክርነታቸውን የሚገልጹበትን የሐበሻ ጀብዱ መጽሐፍ ፍርክ ክፍል 4 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
በሸና ቸ ሞቱ በሸናቸ ሞቱ ተረት ተረት ከባለ ብረት ሊያጠጣን የባወሰት በሸናቸ የዚያ ትውልድን ገል እውነቱን የፋቅን ጥቁር በመለቅለቅ ደፋፍነን ብንጓዝ አቁም በመደበቅ ፍትካላ ገኘን እንኳን የሰው ደም የውሻም ደም አይደርቅ በሸናቸ አው ቀን ቀኑንም ጥሎት መፋረዱ ላይቀር አቁሞ ከችሎት ዛሬ ደከመ ቢለማመጥ የጠገበ ወጥ ቢረክ ጊዜው ሳል እንጂ ካቁም አይመለጥ በሸናቸ ሞቱ ተረት ተረት ከባለ ብረት ምን አይነት ተረት ነው ትውልድን የሚያረክስ ትውልድን የሚያወርድ እንኳንስ በሚወሰን አልተባለም በደርግ ደም የተነከረን እጅን የሳሙ በቸበሸሞቱ እያሉ መተረት ምንድነው ጥቅሙ የግማሽ ሚሊዮን ህዝብ ህይወት የረገፈው እሁን ኮሎኔልዬ በሁለቱ ፊደላት በቸሸ ምክንያት ነው ለሁለቱስ ፊደላት ለቸሸ ተብሎ ሰው ጎዳን አይጣላል በጥይት ተገሎ ተረት ተረት ከባለ ብረት ሊያጠጡን የባቦት ደርግ ጎዳና ረፍርፎ የጥይቱን ዋጋ ደፍሮ የጠየቀው ቸናሸን ፊደላት ኢሃፓ ሰርቆት ነው አሊያም ያጣድፍ የነበር የዛን ትውልድ ሞት ከደርግ ጅጅ ፈልቅቆ ሜሶን ደብቆት ተረት ተረት ከባለ ብረት ሊያጠጡን የባወት ለቸናሽ አልሞትንም እምብኝ ብለን እንጂ የፊዳሉን ስራት እምብኝ ብለን እንጂ ለፋሽስት መገዛ እምብኝ ብለን እንጂ ለዘረኛ ማደር እምብኝ ብለን እንጂ ለስልጣን ለወንበር ማፈራረስ አገር ኢትዮጵያን መቸርቸር ለቸናሽ አልሞትንም መስዋዕትነትን ደፍረን ወሰን ነው ጥፍራችን ሲነቀል አምቀን ይቻል ነው ወፌላላ ገብተን የተበጣጠስነው የተተለፈን ነው የህዝብ ልጆች አካል ለጅብ የተጣለው የህዝብ ልጆች አካል ለጅብ የተሰጠው የህቶቻችን ጡት በፋሽስት ካድሮች የተቆራረጠው ከደርግ ጽፈት ቤት ማከላዊና ከርቸል ያለም በቃኝ የተንጠለጠን ነው እውን እርሶ እንዳሉት በቸሸ ምክንያት ነው ጋስተር ከፍቶብን ጨው ተነስንሶብን የተቀጣጠል ነው ለቸለሸ ሳይሆን የመሬት ላራሽ ህዝባዊ መንግስት የብሔረሰብ ጥያቄ አንግበን ነው ክብር ኮረኔሌ ዛሬ የጨበጡት በትረ መንግስቶ የተቀመጡበት ከኛ ትውልድ አካል ጥፍርና ስጋ ቆዳ ደም አለበት ለቸናሸ ብለን አልተንጠለጠልንም ህይወት አልከፈልንም መስዋዕትነትን ደፍረን የወሰን ነው ጥፍራችን ሲነቀል አምቀን ይቻል ነው ወፌላላ ገብተን የተንጠለጠልነው የህዝብ ልጆች አካል ለጅብ የተሰጠው የህቶቻችን ጡት በፋሽስት ካድሮች የተቆራረጠው እንብኝ ብለን እንጂ የሁዳን ስራ እንብኝ ብለን እንጂ ለፋሽስ መገዛ እንብኝ ብለን እንጂ ለዘረኛ ማደር ኢትዮጵያን መቸርቸር ማፈራረስ አገር ለስልጣን ለወንበር ለቸናሽ ብለን ህይወት ካልከፈልን ስደት አልገባ ለቸ ለሸ ሞቱ ያሉት ያን ብርቅዬን ትውልድ የሱ ቀን ሲመጣ ያነሱታል በግድ እስከዚያ ድረስ ግን ኮሮኔል አብይዬ ጠቅላይ ሚኒስትሩ ይልቅስ የተደመሩትን ሞልቶ እንዳይፈሱ ሰብስበው ይቋጥሩ እኮ የምጥረጫ ግላው ቤት ሳይቃጠል ቀኑ ሰብሰብ ያድርጉና አጥብቀው ይጫኑ ክደት የበዛበት ክፉ ነው ዘመኑ ይህን ከሃዲ ምሁርን ለመቀመጫሙት በክብር ይጋብዙና ለግሞ ይዳልቡት ዶክተር አብይዬ በኢህአዴግ እየሞት ያንጃው አለቃ እንጂ ያደነጋገሩት እውነተኛው ታሪክ ሁን ለርሶ ጠፍቶት በብዙ ውስጥ ያሉት አው ፕሮፌሰሩ ሜሶን የነበሩ በቸናሸ ነበር የተገዳደን ነው እስቲ ብሎ ይመስክሩ ደርግ ጎዳና ረፍርፎ የጥይቱን ዋጋ ደፍሮ የጠየቀው እሁን ቸናሸን ፊደላት ያባ ሰርቆት ነው ዓለም ያጣድፍ የነበረው የዚያን ትውልድ ሞት ከደርግ እጅ ነጥቆት ሜሶኑ ደብቆት ለቸናሸ ሞት ተረት ተረት ከባለ ብረት ሊያጠጡን የባቦት እኛ የደም እጆች ዙሪያ የከበቡት ሶስት አባት ቃይረው መሐላም የሚምሉት አው ያሉ በድምሩ እስቲ በቸናሸ ነበር ህይወት ያረገፍ ነው ብለው ይመስክሩ በቸናሸ ሞቱ በቸናሸ ሞቱ መስዋዕትነትን ደፍረን ወሰነው ጥፍራችን ሲነቀል አምቀን ይቻልነው ወፌላላ ገብተን የተበጣጠስነው የተተነተነው የህዝብ ልጆች አካል ለጅብ የተሰጠው የህቶቻችን ጡት በፋሽስት ካድሮች የተቆራረጠው እንብኝ ብለን እንጂ የፊውዳሉን ስርዓት እንብኝ ብለን እንጂ ለፋሽስት መገዛት እንብኝ ብለን እንጂ ለዘረኛው ማደር ኢትዮጵያን መቸርቸር ማፈራረስ አገር ለስልጣን ለወንበር እኛ ለቸናሽ ህይወት አልገበርንም ቤት ንብረት ጥለን ከቶ አልተሰደን ለቸናሽ ሞቱ ይበቃል ተረቱ
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆብሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 4 አሁን ሜዳውን ጨርሰን ለሁለት በተከፈለ መሬት ውስጥ ገባን። ያባይ ሸለቆ በዚህ ያባይ ሸለቆ ውስጥ ብዙ ነጫጭን ቀጭን ገመድ የሚመስሉ ነገሮች ይታዩናል። ለኛ ነጭ ቀጭን ገመድ የሚመስሉ ነገሮች ያባይ ገባር ወንዞች ናቸው። ወዲያው አንድ ብርማ ትልቅ ዘንዶ አየው። ሚሻክ ወደኔ ዞር ብሎ የሆነ ነገር ሊነግረኝ ሞከረ። ግን አንዲትም ቃል ልሰማው አልቻልኩም። እንዳልሰማሁት የተረዳ መሰለኝ በጣቱ ወደዚያ ብርማ ዘንዶ ቁልቁል እያሳየኝ ጥቁር አባይ ብሎ መስታወቱ ላይ ጻፈልኝ። አዎ ለኔ ብርማ ዘንዶ መስሎ የታየኝ ነገር ትልቁ ያባይ ወንዝ የጥቁር አባይ ነበር። አባይ የሸዋና የጎጃም ጠቅላይ ግዛት ድንበር። ያባይን ወንዝ ተከትለን በርካታ የጎጃም ተራሮችን እየታከክን ስንበር ቆይተን አሁንም ሚሻክ ባቢች በአውሮፕላኗ የፊት መስታወት ላይ ጣና ብሎ ጻፈ። የጣና ሐይቅ የጥቁር አባይ መነሻ ምንጭ። ጥቁር አባይ የወሎን የጎጃምን የሸዋንና የወለጋን ተራሮች እየናደ የሚወስድ ሌባ። የሱዳንና የግብጽ የዳቦ ቅርጫት ጣናና ጥቁር አባይ። ከዚያም ለሚቀጥለው ሩብ ሰዓት ያህል ስንበር ቆይተን በርካታ ጥቋቁር ጠብታዎች የሚመስሉ ነገሮችን ማየት ጀመርን። እነዚህ ከፍ ብለን ስንበር እናያቸው የነበሩት ጥቋቁር ነጠብጣቦች ዝቅ እያልን በበረን ቁጥር የኢትዮጵያውያን መኖሪያ የጎጆ ቤቶች መሆናቸውን ለየን። የጉዟችን መጨረሻ የደብረ ታቦር ከተማ ነበረች። ሚሻክ እንዲህ ዝቅ ብለን እየበረን በምንዞረው ደብረ ታቦር ከተማ እንደምናርፍ በምልክት ነገረንና አሁንም ደብረ ታቦርን ዝቅ ብሎ ወርዶ እየበረረ የማረፊያ ቦታ ይፈልግ ጀመር። በበጌምድር በወቅቱ አጠራር ዋና ከተማ በደብረ ታቦር ራስ ካሳ ኃይሉ ዘዳርጌ የሰላሌው ይጠብቁናል። ሚሻክ ጥቂት ሲፈልግ ቆይቶ ለማረፊያ ቦታ የተመረጠውን ሜዳ ነጭ ነጠላ ምልክት ተዘግቶበት አገኘውና በቀጥታ ወደ ሜዳው በመብረር ፍጥነቱን ቀንሶ የማረፊያውን ቦታ ሁለት ጊዜ ከዞረ በኋላ ያለ ብዙ ችግር አረፈ። ከአውሮፕላኗ ውስጥ እንደሰከረ ሰው እየተወላገድን ስንወርድ ራቅ ብለው የእኛን ማረፍ በጉጉት ይጠብቁ ከነበሩ ሰዎች መካከል ሁለት ሹሞች በወታደሮቻቸው ታጅበው ፈጠን ባለ እርምጃ መጡ። ረጅሙና ወጣቱ ጀነራል የራስ ካሳ የበኩር ልጅ ደጃዝማች ወንዶሰን ካሳ ሲሆን፣ ሁለተኛው አጠርና ከሳ ያለው ደግሞ የንጉሠ ነገሥቱ ሰው ራስ ካሳን እንዲያማክር ከአዲስ አበባ የተላከው በጅሮንድ ለጥይበሉ ነው። እነዚህ ሁለት ከፍተኛ ሹሞች አውሮፕላኗ ያረፈችበት ቦታ ደርሰው ከልብ የመነጨ አቀባበል አደረጉልን። ከእንዲህ አይነቱ ልብ የሚነካ አስደሳች አቀባበል በኋላ ከጀነራል ወንዶሰን ጋር ጎን ለጎን በተዘጋጁልን ፈረሶች ላይ ተቀምጠን ወደ ደብረ ታቦር ከተማ ጉዞ ጀመርን። በመንገዳችን ሶስት ሙዚቀኞች ወይም ጥሩምባ ነፊዎች ያለማቋረጥ የሙዚቃ መሳሪያቸውን በኃይል እያስገደዱ ከፊት ለፊታችን ይሮጣሉ። ከሙዚቀኞቹ ቀጥሎ ወታደሮች በሶስት ረድፍ ተሰልፈው እጅግ በሚያስደንቅ ሁኔታ ይረግጣሉ። ወታደሮቹ ቀጥሎ ቁጥር ስፍር የሌላቸው የደብረ ታቦር ከተማ ነዋሪዎች ተከትለውናል። እኛ በዚህ መልኩ አጀብ ባጀብ ሆነን ደብረ ታቦር ቤተ መንግሥት ስንገባ ሚካኤል ባቢች አውሮፕላኑን አስነስቶ ወደ አዲስ አበባ በረረ። በቤተ መንግሥቱ ራስ ካሳ በታላቅ ትዕግስትና ጉጉት ይጠብቁናል። ምዕራፍ 6 በራስ ካሳ ቤተ መንግሥት። ከጣና ሐይቅ በስተምስራቅ ከባህር ወለል 3000 ሜትር በላይ ጉብ ካለችው የበጌ ምድር ጠቅላይ ግዛት ዋና ከተማ ደብረ ታቦር ስንደርስ የራስ ካሳ ሹማምንት ተቀበሉን። ቀጥሎም ራስ ካሳም በቤተ መንግሥታቸው እንደሚቀበሉን ተነገረንና ወደዚያው እየተጣደፍን ከደጃዝማች ወንዶሰንና ከበጅሮንድ ለጥበሉ ጋር አመራን። ደብረ ታቦር እስካሁን ካየኋቸው መንደሮች የምትለይበት ነገር ቢኖር ስፋቷና ከፍታዋ ብቻ ነበር። ሌላው እንደ ሌሎች መንደሮች ሁሉ በሳር ጎጆ የተሞላች ነበረች። የደብረታቦርን ከተማ እኩል ሰንጥቀን ሽቅብ ወደ ጉብታው ስንወጣ በከተማዋ በስተመጨረሻ ላይ የራስ ካሳ የእንጨት ቤተ መንግስት ጉብ ብሎ በታላቅ ኩራት ተኮፍሶ ይታያል። ቤተ መንግስቱ በሶስት ዙር የድንጋይ አጥሮች ዙሪያውን የታጠረ ነው። ግንቡ ካልተጠረበ ድንጋይ የተገነባና ላይ በላይ የተደራረበ የካባ አጥር ሲሆን ይሄ የካባ አጥር ከወገቡ በላይ በአጋም ሽምጥ ታጥሯል። እያንዳንዱ ግንብ እንደ አንድ በር ሲኖረው በሮቹ በሁለት በሁለት ወታደሮች ይጠበቃሉ። እነዚህን የግቢውን በሮች ባለፈን ቁጥር ወታደሮቹ መሳሪያቸውን እንዳነገቱ በተጠንቀቅ ቆመው ሰላምታ ይሰጡን ነበር። ሶስተኛውን በር እንዳለፍን ካሉት ሶስት ቤቶች ወደ መሐከለኛውና ትልቁ ቤተ መንግስት አሽከርየው እየመራን ገባን። ራስካሳ በቤተ መንግስታቸው የልፍኝ አዳራሽ ውስጥ በፋርስ የአበባ ምንጣፍ ላይ በዙፋናቸው እንደተቀመጡ ተቀበሉን። ራስካሳ እድሜያቸውን ለመገመት የሚያስቸግር ቢሆንም በ50ዎቹና በ60ዎቹ እድሜ መካከል የሚመደቡ ሰፋና ደንደን ያለ ሰውነት ያላቸው ሆኖ ክቡና በስሱ የተላጩ ጺማቸው በተፈጥሮ ብልህና አዋቂ መሆናቸውን ያጋልጣል። የሚጎድል ነገር ቢኖር እንዳብዛኞቹ የኢትዮጵያ ሹማምንት የጦር መሪዎች በራስ ቀላቸው ላይ ያ ጎፈሬ አለመኖሩ ብቻ ነው። ራስ ካሳ መላጣ ባይባሉም የራስ ጸጉራቸው መሳሳቱ ያስታውቃል። ራስ ካሳ ልክ እንደ ልጃቸው እንደ ደጃዝማች ወንደሰን ሁሉ እጅግ ልብ በሚነካ ሁኔታ በደስታ ተቀበሉን። ረጅሙን የኢትዮጵያውያን ሰላምታ ከተለዋወጥን በኋላ ቀጥለው በአዲስ አበባ ስላሉ አዳዲስ ዜናዎች ለረጅም ጊዜ በዝርዝር ሲጠይቁኝ እኔም ለጥያቄያቸው የምችለውን ያህል ከመለስኩ በኋላ ንጉሠ ነገሥቱ በእጃቸው ጽፈው የሰጡኝን የመሸኛ ደብዳቤ እየሰጠው ስለተላክንበት ግዳጅ በሰፊው አስረዳው። በዚህ መልኩ ለአዲስ አበባና በአዲስ አበባ ለጦርነቱ ስለሚደረገው ዝግጅት በማውራት ላይ እንዳለን ራስ ካሳ ድንገት የጨዋታ መስፈራቸውን ለውጠው ጣሊያኖች የመርዝ ጢስ ሲጠቀሙ ይሆን አሉኝ። ባልጠበቅኩት ሁኔታ ስለጠየቁኝ በጣም ተገረምኩ። ግን ምን መመለስ ነበረብኝ? ሊጠቀሙ ይችሉ ይሆናል፣ ሙሶሎኒ አያደርግም አይባልም አልኳቸው። ቢጠቀምም እኛ መፍራት የለብንም አሉ ፍጹም በራስ መተማመን በሞላበትና ምስጢራዊ በሆነ ቃል። ቀጥለውም ሌት ተቀን የጢስ መርዝ መከላከያ ጭምብል እየሰራን ነው አሉኝና አሽከራቸውን ከማየታቸው ፈጥኖ አመጣና አንድ ከተራ ጨርቅ የተሰራ በራስ የሚጠለቅ በሁለቱም አይኖች ትክክል መስታወት የተለጠፈበት ጭምብል መሳይ ቡትቶ አሳዩኝ። ቀጥለውም ያ ደግነት የተሞላበት ፈገግታቸው ሳይለያቸው ታዲያ ምን ትላለህ አሉኝ። እኔ ግን በጭምብል መሳይ ነገሩ የተለጠፉትን መስታወቶች እንዳየሁ ቤተ መንግሥት ገባ ጀምሮ ግራ የገባኝ ነገር ተገለጸልኝ። የቤቱን መስኮቶች ስቃኝ ባይናቸው ይከተሉ ይኖሮ ሳቅ እያሉ የልጄ ደጃዝማች ወንድወሰን ግኝት ነው አሉኝ። ቀጥለውም አሁንም ሳቅ እያሉ እና ምን ትላለህ፣ ጭምብሉ ያው የቀረው ነገር ቢኖር ያ አፍ አካባቢ ተገጥሞ የሚንጠለጠለው ነገር ብቻ ነው ሲሉኝ፣ ለዚያውም በታላቅ ኩራት ምን ልበላቸው፣ እንኳን ይሄ ተራ ኋላ ቀር ለዚያውም ማጣሪያ የሚባል ነገር ያልፈጠረበት ነገር ቀርቶ የራስ ካሳ ጦር አለ የተባለ ዘመናዊ ጭምብል እንኳ ቢኖረው ጣሊያኖች ያላቸውን ዘመናዊ የጦር ሜዳ ጋዝ ከተጠቀሙ እንደማያድናቸው ልቤ እያወቀ ምን ልበላቸው። ወደፊት እንደምናየው ጣሊያኖች ይህንን የጦር ሜዳ የጋዝ መርዝ ያለ ርህራሄ ተጠቅመውበታል። የኒን ሰው ተስፋና ምኞት መቀማት ነበርብኝነ በኋላ ከማረፊያ ቤቴ ገብቼ አለቀስኩ አልቻልኩም ተጋግሜ አነባው መስቀል ደብረታቦር የገባሁት በመጀመሪያው ቀን የመስቀል በዓል ላይ ነበር። መስቀል በኢትዮጵያውያን ባህልና እምነት የክረምት ወራት ማብቂያ የመጨረሻዎቹ 3 ቀናት ናቸው። እስካሁን ሁሉም ከሰዓት በኋላ ይዘንባል። ምንም እንኳን ጧት ሰማዩ የጠራና የዳመና ዘር በሰማዩ ላይ ለመልከት እንኳን ባይታይም ከሰዓት በኋላ ከየት መጣ ሳይባል እንደጉድ ይዘንባል። እንግዲህ እንደ ኢትዮጵያውያን እምነት እንዲህ ከሰዓት በኋላ ድንገት ደርሶ የሚሽጎደጎደው ዝናብ ለሚቀጥሉት 2 ቀናት ይቀጥልና ጥሎን ይሄዳል ማለት ነው። ነገ ከነገ ወዲያ በ3ኛው ቀን የመስቀል በዓል ፀሐይ ደምቃ ትወጣና እስከሚቀጥለው ክረምት ድረስ በየቀኑ ታጅበናለች ማለት ነው። አምናም እንዲህ ነበር አቻምናም ከዚያም በፊት እንዲሁ ነበር አሁንም ወደፊትም እንዲሁ ይሆናል። የክረምቱ ቀናት ሁሌም በተወሰኑ ቀናት ነው የሚያልቀው። ማንም ምንም ነገር ማድረግ አይቻለውም። ይሁን እንጂ አንዳንድ ጊዜ ከነዚህ ቀናት ሊተላለፍ ይችል ይሆናል በማለት በደብረታቦር አሉም ይባሉ አዛውንቶችን ሁሉ እየዞርኩ በጠይቅም አንዳቸውም የክረምቱ ወራት ከመስቀል 3ኛ ቀን ማለፉን እንደማያስታውሱ አረጋግጠልኝ። ተፈጥሮ ድንቅና የሰው ልጆች ተመራምረው ገና ያልደረሰባት የራሷ የሆነ ምስጢራዊ መተዳደሪያ ደንብ ያላት ይመስል ከደብረታቦር ከተማ ትንሽ ወጣ ብሎ ባለ አንድ ትልቅና ሰፊ ሜዳ ላይ የመስቀሉን በዓል ለማክበር ዝግጅቱ አልቋል። በሜዳው ዳር ላይ ቀይ አበባ ምንጣፍ ተነጥፎ በአበባ ምንጣፍ ላይ የራስ ካሳ ተንቀሳቃሽ ዙፋን ተዘጋጅቶ ይጠብቃል። ራስ ካሳ በማቋንንቶቻቸው ታጅበው መጥተው በዙፋናቸው ላይ ሲቀመጡ ትልቁን ጥላ ከያዘው አሽከር በስተቀር መቋንንቱ ከራስ ካሳ አንድ እርምጃ ያህል ወደ ኋላ ራቅ ብለው ይቆማሉ። የራስ ካሳ የክብር ዘቦች ከራስና ከሹማምንቱ ኋላ ግራና ቀኝ በተጠንቀቅ ይቆማሉ። ሁለት ዘመናዊ የአውሮፕላን መቃወሚያ መትረየሶችም ተጠምደዋል። ራስ ካሳ የሰሜኑ ጦር ጠቅላይ አዛዥ ከንጉሰ ነገስቱ ቀጥለው በኢትዮጵያ 2ኛው ሰው። በስተቀኝ በኩል ትንሽ ፈንጠርና ከዙፋናቸው ዝቅ ብሎ በተዘጋጀ ቦታ ከብራየር ጋር ከመቀመጣችን የተለያየ ቀለማት ያላቸው ካባ የለበሱና ነጭ ሻሽ የጠመጠሙ በርካታ ቄሶች ወደ አደባባዩ እየቀረቡ መጡ። እየቀረቡ ሲመጡ እንደማየው ያንዳንዱ ቄስ በግራጁ ጭራ ይዞ ግራቀኝ እያወዛወዘ ዝንቦችን ለማባረር ይሞክራል። በቀኝ እጁ ደግሞ በደማቅ ቀለማት ያሸበረቀ ጥላ ይዟል። ቄሶቹ እንዲህ በቀለማት እንዳሸበረቁ በህብረት መጥተው በራስ ካሳ ዙፋን ፊት ቀርበው ትንሽ ከጸለዩ በኋላ የቄሶቹ አለቃ ድንገት ፊቱን አዙሮ በጣም ዝግ ባለ እርምጃ ወደፊት ሲሄድ ራስ ካሳ ከዙፋናቸው ላይ ወርደው ጠመንጃቸውን ከጠመንጃ ያዣቸው ተቀብለው ካነገቱ በኋላ ቄሱን እየተከተሉ እኛም እንድንከተላቸው በመልከት አዘዙን። በዳክየር ምጃ የሚያዘግመውን ቄስ እየተከተል ያንን በእንጨት የተሰራ ፒራሚድ የሚመስለውን ዳመራ መዞር ጀመርን። ከፊት ያ ቄስ ከቄሱ ኋላ ራስ ካሳ ከዚያ እኔ ብራየር ደጃዝማች ወንዶሰን ካሳ በጅሮንድ ለጥይበሉ ሆነን በህብረት سنከተል ከኛ ኋላ ሌሎች ሹማምንት ከሹማምንቶቹ ቀጥሎ ተራወታደር ከተራወታደር ቀጥሎ ከደብረታቦር ለመስቀል በዓል የመጣው ህዝብ ያዘገመ ያንን የእንጨት ፒራሚድ 3 ጊዜ ከዞርን በኋላ ራስ ካሳ ያነገቱትን ጠመንጃ ለጠመንጃ ያጃቸው አቀብለው በዙፋናቸው ተቀመጡ። ኛም በተዘጋጀልን ወንበሮች ተቀምጠን መኳንንቱ እንደየማረጋቸው ቦታ ቦታቸውን እንደያዙ ከየት መጣ ያልተባለ ንፋስ አዘል ዝናብ መዝነብ ሲጀምር ያ ሁሉ ህዝብ ነፍስ ያውጭኝ ወደ ደብረታቦር ዝብርቅርቆ በወጣ ሁኔታ መሮጥ ጀመረ። የኛ መኖሪያ በደብረ ታቦር የምንኖረው በስዊድናዊው ሚስዮናዊ ቤት ሲሆን መኖሪያችንም አንዲት ተራ ክፍል ነች። የክፍሉ አግድግዳዎች ከኤስኪሞች ቋንቋ በስተቀር በመላው ዓለም ቋንቋዎች የተጻፉ ጋዜጦችና መጽሔቶች ተለጥፈዋል። ጊዜ ላለው ሰው ጥሩ ቋንቋ መማሪያ ወይም ማዳበሪያ ሰሌዳ ተሆን ነበር። የኛ አስተናጋጆች ባልና ሚስቱ አቶ ወይዘሮ ፓልም ይባላሉ። ባለ ወርቃማ ጸጉሩ አቶ ፓልም ከጨብራራ ጸጉሯ ሚስቱ ጋር በደብረታቦር ሲኖሩ ሶስተኛ ዓመታቸውን ይዘዋል። ባልና ሚስቱ ሚስዮናውያን ለኛ ባዘጋጁት ክፍል ውስጥ ሶስት ደረቅ የሸራ አልጋዎች ያለ ብርድ ልብስና አንሶላ ተዘርግተውበታል። ቀጥሎም ሶስት አነስ አነስ ያሉ ሳጥኖች እንደ ወንበር እንዲያገለግሉን ካንዲት ከተራ እንጨት ከተሰራች ጠረጴዛ ጋር ቦታ ቦታቸውን ይዘዋል። ሶስተኛው አልጋ ቀድማ ተይዛለች። ባለቤቷም በአርባዎቹ እድሜ ውስጥ ያለውና ኢትዮጵያ ውስጥ የተወለደው ግብጻዊ አቶ ያቆብ ነው። አቶ ያቆብ ላይ ዘመናዊ መስሎ የሚታይ ነገር ቢኖር ገና ድሮ በሐሩር ቀለሙን የለቀቀ ኮትና አንድ ጨምዳዳ ሱሪ መልበሱ ብቻ ነው። ሁሌም ማታ ማታ ደም በምትመስለው የዲናሞ መብራት እየተረዳ ለመብራቷም እየሰገደ አቶ ፓልምን ያመሰግናል። ብቻ እቺ መብራት ብዙ ሳትቆይ ትጠፋለች። አቶ ፓልም እቺን በቤንዚን የምትሰራ ዲናሞ ከአውሮፓ ድረስ ቢያስመጣም ቤንዚን የሚያገኘው ወይ ከአዲስ አበባ አልያም ከሱዳን ከመሆኑም በላይ ማግኘቱም ከባድና ረጅም ጊዜ የሚፈጅ በመሆኑ የዚችን ዲናሞ ሞተር ዳጭር ጊዜም ቢሆን የሚያስነሳው እንዲህ አይነት ልዩ በሆነ ቀናት ብቻ ነው። አቶ ፓልም ቤንዚን መቆጠብ አለበት። ሁለተኛው ቀንም የመስቀሉ በዓል ቀጥሏል። እኩለ ቀን ላይ በራስ ጋሳ ቤተ መንግስት እንግዶች ሆነን ለምሳ ተቀመጥ። የምሳው ግብዣ የጤፍ እንጀራ በተለያዩ ወጦች ነበር። ራስ ጋሳ ከፍ ባለ ቦታ ምንጣፍ ተነጥፎላቸው በዙፋናቸው ላይ ተቀምጠዋል። ለኔና ለባልደረባዬ ለቪሌም ብሬየር ከጎናቸው በስተቀኝ የክብር ቦታ አዘጋጅተውልናል። አንድ ጠረጴዛና ሁለት ወንበሮች፣ ሌሎች እንግዶች እንደየማረጋቸው አራትም አምስትም እየሆኑ በአንድ ማዕድ ዙሪያ በደረቁ መሬት ላይ ተቀምጠዋል። ከምሳ በኋላ በፈረስ ሆነን ከቤተ መንግስት ወጥተን ህዝብ ተሰብስቦ ወደሚጠብቅበት ሜዳ አመራን። በብዙ ሺህ የሚቆጠር ሰው ይጠብቀን ነበር። በደጃዝማች፣ በፊታውራሪ፣ በቀኛዝማች እንዲሁም በጭቃሹም የሚመራው የገበሬ ወታደር ታማኝነቱን ለራስ ካሳ እየገለጸ እየፎከረና እየሸለለ አለፈ። አንድ ቆፍጣና በራስ ካሳ የሜዳ ላይ ተንቀሳቃሽ ዙፋን ፊት ቀርቦ ጎራዴውን እያወናጨፈ በዚህ ጎራዴ 15 አንበሶች ገድያለሁ፣ 2 ጥፍ ጣሊያንም እገላለሁ እያለ ይፎክራል። ከማልረሳው ለመጥቀስ ያህል አንድ አዛውንት ጎራዴያቸውን እያወናጨፉ በዚህ ጎራዴ ከምዬ ምኒልክ ጋር 10 ጣሊያን ገድያለሁ፣ አሁንም 100 ጥፍ ጣሊያን እገላለሁ የሚለው ፉከራ አንዱ ነው። ሌላው አንድ በግምት 20 ዓመት የማይሞላው ጎረምሳ ሲናገር እኔ ወጣት ነኝ፣ ከዚህ በፊት ጀግንነቴን እና ታማኝነቴን ለማሳየት እድል አልነበረኝም። አሁን ግን አገሬን ሊወር የመጣን ጣሊያን እንደ ቆሎ ቆላዋለሁ፣ አንዱንም አልምርም ሲል በስሜት ተናገረ። ያ ልጅ ከሁለት ወንድሞቹ ጋር አባቱን አጅቦ ከሰላሌ ራስ ካሳን ብሎ የመጣ የመሃል አገር ሰው ነበር። በዚያን ዕለት በዚያ ሰፊ ሜዳ አንዳንዶቹ ጦራቸውን ሽቅብ አንስተው ሲፎክሩና ሲሸልሉ ጦሩ ከእጃቸው አምልጦ ራስ ካሳን ከዙፋናቸው እንዳይሰፋናቸው ብሰጋም እሳቸው ግን ለአፍታም ንቅንቅ አላሉም ነበር። በተለይ አንዳንዶቹ ወደ ሰማይ የሚተኩሱት ጥይት በጆሮዬ ስር ሽው ሲል 100 ጊዜ ደንግጫለሁ። ራስ ካሳ እንደ ሁልጊዜው ሁሉ በተረጋጋ ሁኔታ በዙፋናቸው ተቀምጠው ጭራቸውን ብቻ ያወዛውዙ ነበር። ፉከራ። ይህን የመሰለውን የበዓል አከባበር ኢትዮጵያውያን ፉከራ ይሉታል። ኢትዮጵያውያን ለመስቀል በዓል ዓመቱን ሙሉ ሲዘጋጁና በታላቅ ጉጉት ነገ ጣፋጭ ይገዛልሃል እንደ ተባለ ህፃን መስቀልን አመቱን ሙሉ ይጠብቃሉ። በፍከራ ወቅት ማንንም ሰው በሚያቀውም ሆነ በማያቀው ሰው ፊት ቆሞ የፈጸማቸውን ወይም ወደፊት ሊፈጸማቸው ያሰባቸውን ጀብዶች በታላቅ ፍጥነት እየፈከረ እየሸለለ መናገር ቅዱስ መብቱ ነው። እነዚህ ፎካሪ ጀግኖች በተሰበሰበው ህዝብ ፊት ሹሞቻቸው የበደሏቸውን እያንዳንዷን ነገር እያነሱ ምንም አይነት በቀልና ቅጣት ሳይገጥማቸው መናገርም ይችላሉ። እቺ ፍከራ ትልቁን ጌታ ራስ ካሳን ሳይቀር ተነካለች። ዛሬ ማንም ማንንም ቢወቅስ ቢወነጅል ቢሰድብ አይቀጣም። እነዚህ ጀግኖች ነገ ራስ ካሳን ተከትለው ዘራፍ የካሳሽከር ብለው ወደ ጦር ሜዳ ሲሄዱ በራስ ካሳ ችሎት ተበደለውም ከሆነ የተበደሉበትን ነገር በአደባባይ መናገሪያው ብቻኛ ቀን ዛሬ ነውና ያለምንም ፍርሃት እየፎከሩ ይናገራሉ። ነው ዛሬም ከነዚህ ጀግኖች ጦረኞች መካከል የተወሰኑ በገዢዎቻቸው በሹሞቻቸው ያልተደሰቱ የተበደሉ ተነስተው በደላቸውን በትልቁ የራስ ካሳ ዙፋን ፊት እንዲዳኙ እየፎከሩ ሹሞቻቸውን እየወቀሱና እየሰደቡ ሸለሉ ፎከሩ። ከነዚህ ጀግኖች አንዱ በቀጥታ ከዚህ ቀደም በራስ ካሳ ችሎት ያለ ኃጢያቱ በግፍ ስለተፈረደበት ፍርድ አንስቶ ራስካሳን ሙልጭ አርጎ ሰደባቸው። ራስካሳ በዚህ ጀግና ድፍረት ከመናደድ ይልቅ ስቀው ድፍረቱን እያደነቁለት ይያለ የራስካሳ የክብር ዘብ ወታደሮች የመስቀል በዓል ጥንታዊ ወግና ባህል ከሚፈቅደው ውጭ ስለሆነ ይህንን ጀግና ከፉከራው መሃል ጎትተው አወጡት። ከሰዓት በኋላ ባይሆንና ያ አደገኛ ዝናብ መጥቶ ህዝቡን ባይበትነው ኖሮ ፉከራው ሽለላው እስከ ምሽቱ ድረስ በቆየ ነበር። ሶስተኛና የመጨረሻው ቀን የመስቀል የመዝጊያ በዓል አከባበር ከሁለቱ ቀኖች እጅጉን በጣም የተለየና የደመቀ ነው። ራስካሳም ለበዓሉ መዝጊያ ግብር ያበላሉ። በዚህ ግብር ላይ ማንኛውም ተራ የራስካሳ ገባሪ ጭሰኛና አልባሌ ሰው ሳይቀር የመገኘት መብት አለው። ለግብሩም ጠቅላላው የራስካሳ ግቢ በነጭ ጨርቅ ተሸፍኖ ከሩቅ ላየው ሰው እጅግ በጣም በጣም ትልቅ ድንኳን ይመስላል። ይሄ ግዙፍ የግቢ ድንኳን በተለያዩ ክፍሎች ተከፋፍሎ ለግብር ተዘጋጅቷል። ራስካሳ እንደወትሮው ሁሉ ከፍ ብሎ በተራላቸው መድረክ ላይ የአበባ ምንጣፍ ተነጥፎና የኢትዮጵያ ባንዲራ ከጀርባቸው ተሰቅሎ በዙፋናቸው ላይ ተቀምጠዋል። እኛም ትንሽ ከሳቸው ዙፋን ራቅና ዝቅ ብሎ የሸራ ወንበሮችና ጠረጴዛ ተዘጋጅቶልን ጎን ለጎን ተቀምጠናል። ዛሬ ያለወትሮው ግብሩ የቀረበው በመሶብ ፈንታ በብር ሳህኖች ከብር ሹካና ቢላዋ ጋር ነው። ከየት እንዳመጡት ግን እግዚአብሔር ይወቀው። ኢትዮጵያውያን ከፍተኛ የሚባሉት መኳንንት ሳይቀሩ የሚበሉት በእጃቸው ነው። እመኑኝ በእጅ መብላት ራሱን የቻለ ጥበብና ልምድ ይጠይቃል። ቀላል አይደለም። ከፍተኛ የሚባሉት ሹማምንት በየመሶቦቹ ዙሪያ ነጭ ሸማቸውን እንደለበሱ በበርጩማዎቹ ላይ ተቀምጠዋል። አነስ ያሉ ሹማምንት ደግሞ ወረድ ብለው በመሶቡ ዙሪያ በደረቁ መሬት ላይ ተቀምጠዋል። ትልልቅ ድስቶች የያዙ አሽከሮች በግብርተኛው መሃል እየተዘዋወሩ አንድ ሁለት ሶስቱን እንጀራ ወጥ ውስጥ ይነክሩና ወጥ ለውሰው በመሶቡ ላይ ካደረጉ በኋላ በያዙት ትልቅ ጭልፋ ወጡን ደጋግመው እንዳወጡላቸው ግብሩ ይጀመራል። ሌሎች ጠብደል አሽከሮች ሁለት ሁለት እየሆኑ ባጣና እንጨት ሰክተው ለሁለት የተሸከሙትን አንድ አራተኛ የበሬ ስጋ ይዘው በእያንዳንዱ መሶብ አጠገብ ሲቆሙ ሹማምንቱ በቀኝ እጁ ቢላውን ይዝና በግራ እጁ ስጋውን አገላብጦ ካየ በኋላ ደህና መስሎ ከታየ ቦታ ላይ የሚበቃውን ያህል ዳፍ አርጎ በመቁረጥ ስጋውን በግራ እጁ እንደያዘ ለአንድ ጉርሻ ይበቃል የሚለውን በግምት ይመጥንና በጥርሱ ነክሶ ከታች ወደ ላይ ዳፍ አርጎ ይቆርጥና ይበላል። እንዲህ ከታች ወደ ላይ ስጋውን ላፍ አርጎ ሲቆርጥ አፍንጫውንም ጨምሮ ያለ መቁረጡ ታምር ነው። ግብር ላይ የተቀመጠው ሹማምንት ግብሩን እየበላ ያሻውን ያህል ጠጅ ደጋግሞ ያላንዳች ይሉንታ ይጠጣል። ይህ አይነቱ መስተንግዶ አንድ ሰዓት ያህል ጊዜ ይፈጃል። በዚህ አንድ ሰዓት በማይሞላ ጊዜ ውስጥ በእነዚህ ታዳሚዎች መሶብ ዙሪያ ግማሽ ያህሉ የሙሉ በሬ ስጋ ድራሹ ይጣፋል። ራስካሳና የተወሰኑ ከፍተኛ መኳንንት እኛንም ጨምሮ በቦታቸው ሲቀሩ የቀረው የበታች ሹም ጮማ በጮማ የሆነውን እጁን በራስ ጸጉሩና በጢሙ ተራርጎ ቦታውን ለሌሎች ይለቃል። እነዚህ መጀመሪያ ግብር የገቡት ጠግበው ሲወጡ ሌሎች እየገቡ እየበሉና እየጠጡ እነዚህም ለሌሎች ቦታቸውን እየለቀቁ ሲወጡ ግብር ያልገቡት ሲገቡ በሺዎች የሚቆጠሩ ግብርተኞች ግብር ገብተው ከወጡ በኋላ አዳዲስ የታጩ ሹሞች ራስ ካሳፊት ቀርበው ሹመታቸውን እግር ስመው ይቀበላሉ። ከነዚህ ዛሬ አዲስ ከተሾሙት ሹማምንት መካከል ወጣቱ የራስ ካሳ ሶስተኛ ወንድ ልጅ አስፋውሰንም ይገኝበታል። ወጣቱ አስፋውሰን ካሳ በአባቱ ፊት ቀርቦ ለክብራቸው እግራቸውን ስሞ ሲነሳ አባቱ ጥቁር ሆኖ በወርቅ የተሽቆጠቆጠውን የደጃዝማቾችን ካባ ለልጃቸው ሲያለብሱ ታላቅ የአባትነት ኩራት በፊታቸው ላይ ይነበብ ነበር። ከእንዲህ አይነቱ የመስቀል በዓል አከባበርና ግብር በጥቅሉ ትዕይንት ማግስት እስራኤል ለመጀመር ስነሳ ራስ ካሳ ኪሩቤል የተባለ በመጠኑ ፈረንሳይኛ የሚችል ወጣት አስተማሪ ይርዳህ ብለው ላኩኝ። በመቀጠልም ወታደሮቻቸው እንደ ንጉሠ ነገሥቱ የክብር ዘበኛ ወታደሮች እንዲሰለጥኑላቸው አዘዙኝ። ይሁን እንጂ ራስ ካሳ ያልተገለጠላቸውና የዘነጉት ነገር ቢኖር አንደኛ የንጉሠ ነገሥቱ ወታደሮች ለዓመታት ከስዊድንና ከቤልጅየም በመጡ መኮንኖች ወታደሮች ለረጅም ጊዜ መሰልጠናቸውንና የእሳቸው ወታደሮች ለስልጠና ያላቸው ጊዜ ግፋቢል በቀናት የሚቆጠር ብቻ መሆኑን ነበር። በነጋታው በማለዳ ተነስቼ ልቅ ፀሐይ እንደወጣች ወደ ማሰልጠኛው ቦታ ከደብረ ታቦር ወጣ ብሎ ካለ ሜዳ ከአስተርጓሜ ከኪሩበል ጋር ስንደርስ በቦታው የነበሩት አምስቱን ኢትዮጵያውያን ማለትም በቤልጅየሞች ለወራት የማሰልጠን ትምህርት የወሰዱና በንጉሠ ነገሥቱ የራስ ካሳን ጦር እንዲያሰለጥኑ ከአዲስ አበባ የተላኩ መኮንኖችን ከጥቂት የራስ ካሳ ወታደሮች ጋር አገኘው። ስልጠናው መጀመር የነበረበት ከጠዋቱ አንድ ሰዓት ጀምሮ ነበር። ይሁን እንጂ ሌላ ሁለት ሰዓት አለፈ። ወደ ማሰልጠኛው ስፍራ ብቅ ያሉ ግን ማንም ሰው አልነበረም። ቢቸግረኝ ኪሩቤልን ወታደሮቹ የት እንዳሉ እንዲጠይቅ ላኩት። ወዲያው ከአምስቱ መኮንኖች አንዱ ጠጋ ብሎ ጌታዬ፣ የኛ ወታደሮች እንደ ፈረንጆቹ በካምፕ አይኖሩም። ግማሹ ከቤተሰቡ ጋር ቤቱ፣ ሌላው ደግሞ ዘመድ አዝማድ ተጠግቶ፣ የቀረው ደግሞ እንዳቅሙ በየጥሻው በቀየሳት ጎጆ ነው የሚኖረው እና እዚህ እስኪደርሱ ድረስ ትንሽ ጊዜ ይፈጃል አለኝ። በእንዲህ አይነት ሁኔታ የጀመርነው ስልጠና ፍጹም ተስፋ አስቆራጭ ነበር። ከአምስቱ መኮንኖች አንዱ ወደ 300 የሚሆኑ የባላገር ወታደሮች ወደ ጎን ወስዶ ከብዙ ልፋት በኋላ እንደ ነገሩ ማሰለፍ ቻለ። ሌላው ትልቁ ችግር አምስቱም ወታደሮች ማለትም በቤልጅየሞች ሲሰለጥኑ ወታደራዊ ትዕዛዞችን የሚያውቁት በፈረንሳይኛ ቋንቋ ስለነበር የገበሬው ወታደር ወታደራዊ ትዕዛዙ ተተርጉሞ ምን ማድረግ እንዳለበት እስኪገባው ድረስ ቆም ለማለት እንኳን ጥቂት ጊዜ ይፈጅ ነበር። በኋላ ኪሩቤል ወታደራዊ ትዕዛዞችን ወደ አማርኛ ተርጉሞ ከብዙ ጊዜ ጥረት በኋላ ወደፊት ቀኝግራ ቀኝግራ ማለት እና ወታደሩ መርገጥ ጀመረ። እንዲህ አይነት ሁኔታ የተጀመረው ስልጠናችን ገና ብዙ ፈተናዎች ይጠብቁት ነበር። የራስ ካሳ ጦር እንደ ዘመናዊ ጦር አንድ ወጥ አመራር አልነበረውም። ራስ ካሳ ራሳቸው ደሞዝ የሚከፍሉት ጦር ማለትም ራሳቸው በቀጥታ የሚያዙት ጦር በሺዎች ቢቆጠርም እሳቸውን ብሎ ከመጣው ጦር ጋር ሲነጻጸር ግማሽ እንኳ አይሆንም። ጦሩ ታማኝነቱና ታዛዥነቱ ላመጣው ደጃዝማች፣ ፊታውራሪ፣ ቀኛዝማች፣ ግራዝማችና እስከታች ወርዶም የበታች ሹም ብቻ ነው። እናም ይህን የተበታተነ ጦር አዋቅሮ ማደራጀት አስፈላጊ በመሆኑ ጦሩን ከታች ከትንንሾቹ ሹማምንት ጀመሩ። ይህም ትልቅ ችግር ነበር። ለምሳሌ አንድ ሹም የራሱን ጦር ይዞ ከማሰልጠኛው ቦታ ጥሎ ሄደ። እንዲ መለስና በስልጣናው እንዲቀጥል ስንሞክር እንቢ ስላለ ምክንያቱን ብጠይቅ እንደምን ሆኖ እኔ ለካሳ 100 ሰው ይዤ መጥቼ 50 ሰው ብቻ አዛለሁ እንደምንስ ከእናቱ ጉያ ነጥቅ ያመጣውትን ልጄን ለሌላ ሰው እንዲያዘው ሰጣለሁ የመጣው ይመጣ አንድም ሰው ከኔ አይለይም ለእናታቸው ቃል ገብቻለሁ ያለውና በኋላ በራስ ካሳ ልመናና ተግሳጽ በማግባባት የተመለሰውን መርሳት ፈጽሞ አይቻለኝም ብቻ በዚህ መልኩ አልፎ አልፎ ራስ ካሳም እየሸመጋገሉልን መስመር መስመር ይዞታል አንድ ዝናር በዝናር ይሆነና ጠመንጃ ያነከተ ወጣት ከማሰልጠኛው ሜዳ መሃል ቆሞ ስራችንን እንዳንሰራ አገደን ከስልጠና ቦታ እንዲሄድና ስራችንን መስራት እንድንችል ዘንድ ቢጠየቅ አሻፈረኝ በማለቱ ምክንያት ባስጠይቅ ገና ትናንት ማታ ከሸዋ ሜጫ ደብረታቦር መድረሱንና ከ300 በላይ ወታደሮች ስላሉት ስልጣናችንን በጣሙም ስላስደሰተው ያኔም ጦር ይሰልጥን ብሎ ንቅንቅ አለልም ማለቱን ተረዳው የዚያን ተዋጊ ወጣት መሪ ተለማማጭ አይኖች ያየሰው እንደምን ቆይ ተራጠብቅ ሊል ይችላል እና ሌላ አንድ አዛዥ ጨምረን ስልጣናችንን ቀጠል በእንዲህ አጭር ጊዜ ውስጥ ከየጎጆው የመጣውን የሰላሙ ጊዜ ገበሬ የጠላት ወረራ ጊዜ ወታደሩን አስተምሮ ስነ ስርዓት አስይዞ ወታደር ማድረግ ለሰው ልጅ የማይቻል ይመስል የነበረውን ስራ ጨርሰን ለራስ ካሳ ጦሩ ወታደራዊ ሰልፍ ለማሳየት ዝግጁ መሆኑን አሳወቀ። ደብረታቦር በታሪኳ እንዲህ አይነት ትዕይንት አይታም አታውቅ። ጦሩ በራስ ካሳ ፊት ሰላምታውን እያቀረበ በታላቅ ስነ ስርዓት ሜዳውን ዞሮ በየመቶ ምድቡ ከራስ ካሳ ዙፋን ፊት ለፊት በተጠንቀቅ ሲቆም የራስ ካሳ ደስታ ወሰን አልነበረውም። ምዕራፍ 7 ጦርነቱ ተጀመረ። ራስ ካሳ የምትናገረው አንሳጥን ልኮልሃል ጌታዬ አለ እጅግ በሚያስደንቅ ሁኔታ በተጠንቀቅ ቆሞ ወታደራዊ ሰላምታ እየሰጠኝ ምንም እንኳ በባዶ እግሩ ቆሞ የተጨማደደች ኮፍያውን ቢደፋም ቆፍጣና ወታደር እንደሆነ አያጠራጥርም ነበር ሳጥኗ መናገር ታቆመች ሰንብታለች አሉ አለኝ አሁንም በተጠንቀቅ እንደቆመ በረንዳው ላይ አንድ ከፍና አርጀት ያለች ሳጥን ተቀምጣለች ሳጥኗ ገመዶቿ ተጎልጉለው ወደ ውጭ ወጥተዋል እንደ ሬዲዮ ነገር መሆኗ ነው መጀመሪያ አካባቢ እንደ ሙከራ ከተሰሩት ባለ አራት መብራት ሬዲዮኖች አንዷ መሆኗ ነው በርከት ያሉ ምሽቶች ስፈታና ስገጥ ሰነባብቼ አንድ ቀን ያቺ ሳጥን መናገር ጀመረች ሳጥኗ ቀስ እያለችም ወዳጆች ታፈራልኝ ጀመር ሳጥኗ መናገር ከጀመረችበት ቀን ጀምሮ ሁሉ ጊዜ ማምሻውን ላይ ሁለት የማይነጣጠሉ ካባይ ማዶ የመጡ የሸዋ ሹሞች መጠጫቸውን ይዘው በበረንዳ ላይ ይቀመጣሉ ብዙ ጊዜ ወደ ቤት እንዲገቡ ብጋብዛቸውም አሻፈረኝ ስላሉ ሁሌም በረንዳ ላይ ቁጭ ብለን መጠጫችንን እየማግን ሳጥኗን እንሰማ ነበር አሁን ትንሽ አማርኛ የተሻሽሎ መናገር ስለቻልኩ በጎደለው ኪሩቤል እየሞላ ሳጥኗ የምትቀባጥረውን እየተረጎምኩላቸው ስንስቅ እናመሽ ነበር አንድ ቀን ጠንከር ያለ ኡካታ ያለበት ድምፅ ሰማን ሳጥኗን ቀስ ብዬ ላስተካክላት ሞከርኩ በኡካታው ግን እየበረታ መጣ አልፎ አልፎ ኢትዮጵያ ኢትዮጵያ የሚል የብዙ ሺህ ህዝብ ድንፋታ ይሰማል ቀጥሎም የሙሶሎኒ ድንፋታ ጀመረ 40 ዓመት ጠብቀናል በቃ አለቀ ሙሶሎኒ የኢትዮጵያን ስም በጠራ ቁጥር የፓላዞ አደባባይ የተሰበሰበው ህዝብ ይጮሃል በዚያች ሳጥን የሚጮኸው ህዝብ ደስተኛ ይመስላል እኔና ወዳጆቼም የሆነ ነገር ይወረን ጀመር እየወረረን ያለው ስሜት ግን ደስተኛ አልነበረም ወዳጆቼ ዛሬ ትርጓሚ አላስፈልጋቸውም ገብቷቸዋል መጣው ማለቱ ነው ይሄ ሙሶሎኒ አሉና ድንገት ብድግ ብለው ወደ ሰፈራቸው ሄዱ። እኔም ወደ ክፍሌ ስገባ ያዕቆብ የራስ ካሳን ሽልንጎች እየቆጠረ ወደ ሳጥኑ ይከታል። ለረብሻው አልፈለኩምና ወደ ውጭ በመውጣት ከወትሮው በተለየ ሁኔታ ደብረ ታቦርን ቁልቁል አየኋት። አሳዘነችኝ። ወዲያው የቤኒቶ ሙሶሎኒን ድንፋታ እናቴ ስትሰማ ስጋቷ ታየኝና አዘንኩ። ምን እየሰራሁ ነው ብዬ ራሴንም ደጋግሜ ጠየቅኩ። ኢትዮጵያን ማንንም አይረዳትም፣ ብቻዋን ናት። ሙሶሎኒን ሐሳቡን እንደገና እንዲያይ የሩሲያ የማስፈራሪያ ቃል እንኳ አላቆመውም። ምን ያድርግ? ፈረንሳዮችና እንግሊዞች አይዞህ፣ ከእግዚአብሔር የተሰጠህ ቅዱስ መብትህ ነው ብለውታል። አሜሪካ እንኳ ሳትቀር በተዘዋዋሪ ደግፈዋለች። አርፈሽ ተቀመጭ፣ ይሄ ነጻነት የምትዩ ትግልና መፈራገጥ ለመላላጥ ነው ብላታለች ኢትዮጵያን። አይ ኢትዮጵያ! በደብረ ታቦር ያለው ብቸኛ አውሮፓዊ መሆኔ ሲታወቀኝ ሐዘን ተሰማኝ። ወዲያው ለዚች ለተቀደሰች አገር ከነዚህ ምስኪን የገበሬ ወታደሮች ጎን በታላቅ ድፍረትና ጀግንነት መውደቅ በእግዚአብሔር የሚታደሉት ታላቅ ጸጋ መሆኑን ስረዳ ልቤ በደስታ ተሞላች። ከዚህ ቅጽበት ጀምሮ ኢትዮጵያዊ ሆኛለሁ። አዎ ያ ወጣት እንዳለው የአገሬን ድንበር ጥሶ የሚመጣን ወራሪ ጦር እንደ ቆሎ ቆለዋለሁ፣ እንደ ሙጃ ዘረጋዋለሁ፣ አጭለዋለሁ። እንዲህ ብቻዬን ስፎክርና ስሸለል ራስ ካሳ የሰጡኝ አንበሳ አሽከር ቤተ መንግሥት እንደምፈለግ ነገረኝና በሩጫ መንገዴን በሸለቆዎች እያቆራረጥኩ ስደርስ ቤተ መንግሥት ከወትሮ በተለየ ሁኔታ በሰው ተሞልቷል። በርካታ ሹማምንት በቡድን በቡድን እየሆኑ ይመክራሉ። አንዳንድ ሹሞች ጥይት ለወታደሮቻቸው ማደል ጀምረዋል። ራስ ካሳ ከልጃቸው ከደጃዝማች ወንደሰን ጋር ቆመዋል። ከፊት ለፊታቸው ሁለት አየር መቃወሚያ መድፎችም ተጠምደዋል። ራስ የኔ ዜና ብዙም አላስገረማቸውም። ይልቁንም እሳቸው እኔ ያልሰማሁትን ወሬ ነገሩኝ። ወደ ጎን ወስደው ራስ ስዩም ደውሎ እንደነበርና የጣሊያን አውሮፕላኖች አድዋን በቦምብ መደብደባቸውን ነገሩኝ። እንዲህ ስለ ሁኔታዎች ስንመክር አንድ ከመሮጡ ብዛት ሳምባው በአፉ ልትወጣ የደረሰች የሚመስል አሽከር እያለከለከ መጥቶ ለራስ ከንጉሠ ነገሥቱ የተላከ ቴሌግራም ሰጣቸው። ራስ ካሳ ቴሌግራሟን እንደ ነገሩ አየት አድርገው ወደ እኔ መለስ ብለው ከፍ ባለ ድምፅ ተዘጋጁ፣ ነገ እንንቀሳቀሳለን አሉ። ወዴት? ወደ ጦር ግንባር። ከንጉሠ ነገሥቱ ትእዛዝ ደርሶኛል፣ ጦራችንን ይዘን በማለዳ ወደ ሰሜን እንድንሄድ አሉና ድንገት ዘወር ብለው ወደ ቤተ መንግሥት ገቡ። በኋላ ላይ አሽከርየው እንዳጫወተኝ ራስ ካሳ እልፍኝ ገብተው በር ዘግተው ለረጅም ሰዓት አለቀሱ፣ አነቡ። የራስ ካሳ አምባ የፍርሃት አልነበረም። የራስ ካሳ አምባ ለብዙ ሺህ ያለ ኃጢአታቸው ለሚረግፉ የኢትዮጵያ ልጆች ነበር። ራስ ካሳ ከልፍኛቸው ወጥተው ከጦሩ ጋር ወደሚንቀሳቀሰው ቤተ ክርስቲያን በመሄድ እግዚአብሔርን ሲማጸኑ ቆይተው ወደ ቤተ መንግሥት ሲመለሱ በርካታ ሹሞችና ታላላቅ የጦር አበጋዞች በዝምታና በትካዜ ራስ ካሳን ይጠብቁ ነበር። ዘመናዊ መሳሪያ የታጠቀውን ወራሪ ጦር ለማቆም የያዙት ወታደር ከቶም እንደማይቻለው ጠንቅቀው ያውቃሉ። ግን ሌላ አማራጭ የላቸውም። እናም ለአገር፣ ለወገን፣ ለታሪክ ለመሞት ቆርጠዋል። የገበሬው ወታደር ጦር ሜዳ እስኪደርስ እንደ ሕፃን ልጅ ጓጉቷል። አብዛኛው ከራስ ካሳ የተሰጠውን አዲስ ጠመንጃ በፍቅር ያሻሻል፣ ይፈታል፣ ይገጥማል። በሕይወት ለመቆየት የቀረችው ጓደኛው ነችና አፈቀራት፣ ወደዳት፣ አሻሻት፣ ተሸከማት። 40 ዓመት ሙሉ ታሪክ ሲሰሙ የጀግንነት ጀብዱ ሲያደምጡ ኖረዋል። አሁን እነሱም እነሆ ጀብዱ ለመፈጸም ቀናቸው ደርሷል፣ ታላቁን የአድዋ ድል ለመድገም። ባለ ታሪክና ባለ ገድል ጀግና ለመሆን እነን ለመናገር ኢትዮጵያ ለጦርነቱ ዝግጁ አልነበረችም። ሙሶሎኒ ግን ለማታት ሲዘጋጅበት ኖሯል። የሙሶሎኒ ሰላዮች በሃይማኖትና በተለያዩ የሳይንስ ምርምሮች ስም ያልዳሰሷት መንደር ቀበሌ አምባ አልነበረችም። ከነዚህ ተመራማሪዎች መካከል አንዳንዶቹ በጦር ሜዳ ተላላቅ የጦር መኮንነት ማዕረግ ይዘው ቆይተዋል። ከስድስት ዓመታት በፊት ከጓደኛዬ ከአሊዮስ ፓላጋር ምስራቅ አፍሪካን በጎበኘሁበት ጊዜ በሰሜን ኢትዮጵያ በፈረስ ንዘዋወር ጣሊያኖች በኢትዮጵያ ድንበሮች ላይ ጠንካራ ምሽጎች ሲገነቡ ገርሞን ነበር። አዲቋላ አንድ ከፍተኛ የጣሊያን መኮንን የመሳሪያ ግምጃ ቤት ሹም አመቱን ሙሉ ወደ ኢትዮጵያ ድንበር የጦር መሳሪያ እንደሚያመላልሱና ይሄ የሚያገዙት መሳሪያ ኢትዮጵያን አይደለም ጠቅላላውን አፍሪካን ለመግዛት ይበቃል ሲል በታላቅ ጉራ ተናግሯል። ጣሊያኖች በትልልቆቹ የኢትዮጵያ ከተሞች ሁሉ የቆንስል ቢሮ ከፍተዋል። እነዚህ የቆንስል ቢሮዎች የሚመሩት ከፍተኛ ወታደራዊ ማዕረግ ባላቸው ሰዎች ነበር። ቆንስል የከፈቱበት ዋናው ምክንያትም ግልጽ ነው፣ ለጦርነትና ለስለላ። ለምሳሌ ጣሊያኖች ባድዋ ከ3 ሚሊዮን ሊሬ በላይ የፈጀ ህንጻ ሰርተዋል። በዚያን ጊዜ ኮሎኔል ቶኚ ይሄ ህንጻ አንድ ቀን የአድዋው ገዢ መቀመጫ ይሆናል ሲል በድፍረት ተናግሯል። የጎንደሩና የመቀሌዎቹ ቆንስሎች በሙሉ ወታደራዊ መኮንኖች ናቸው። የደሴው ቆንስል ጀነራል አራንቶን በጣሊያን የጦር ሰራዊት ውስጥ ከፍተኛ ቦታ የነበረው ሰው ሆኖ ደሴ መወዘፉ ዓላማ ቢኖረው ነው። የሐረሩ ቆንስል ድፍረት ደግሞ በጣሙን የሚገርም ነው። ያለምንም ይሉኝታና ፍራንቻ በየጊዜው የሐረርንና የሶማሌን ድንበር ይጎበኝ ነበር። በቆንስሉ ቢሮ ተቀምጦ የሰራበት አንድም ቀን አልነበረም። ጦርነቱ ሊጀመር ግን ከሐረር አነሱትና በኋላ የግሪያዚያኒ የደህንነት ጉዳይ ኃላፊ ሆኖ አዲስ አበባ ገባ። ከዚህ በተጨማሪ ጣሊያኖች በመላው ኢትዮጵያ በቁልፍ ቦታዎች ሁሉ የተሰገሰጉ ሰላዮች ነበሯቸው። በአዲስ አበባ በርካታ አውሮፓውያንና የሌሎች አገር ዜጎችም ለጣሊያኖች ይሰልሉ ነበር። አንድ የኢትዮጵያ ባንክ ሰራተኛ ፈረንጅ ባጭር ሞገድ የምታስተላልፍ የመገናኛ ሬዲዮ ቤቱ ቀብሮ እስከ ጦርነቱ ፍጻሜ ድረስ ለጣሊያኖች መረጃዎችን ያቀብል ነበር። ሌላው የሶሪያ ተወላጅ የሆነው ናስር የሚባል አረብ በወዶ ገባነት የኢትዮጵያ ሰራዊት አባል ሆኖ በንጉሱ ትዕዛዝ በጅጅጋ የኢትዮጵያ ሰራዊት ንብረት የነበሩትን ተሽከርካሪዎች እንዲያስተዳድር የተሾመ ሰው የጣሊያኖች ሰላይ ነበር። የናስርን የመገናኛ ሬዲዮ የደቡብ ግንባር የኢትዮጵያ ሰራዊት በጦርነቱ መጨረሻ ላይ አግኝቶታል። ሙሶሎኒ በታላቅ ጥንቃቄ ለጦርነቱ ሲዘጋጅ ነበር። አዎ፣ በአድዋ ጦርነት በአጼ ምኒልክ ድል ተመታ የአፍረት ካባ ተከናንባ ላለፉት 40 ዓመታት የኖረችውን አገሩን ስም ሊያድስና ከሁሉም በላይ ለመበቀልና በአፍሪካ ቁልፍ ቦታ ያላትን ታላቋንና ነፃዋን ኢትዮጵያን የራሱ ለማድረግ ቆርጦ ተነስቷል። የወልወሉን ግጭትም የፈጠረው ለዚሁ ዓላማው ብቻ ነበር። ማርሻል ኢሚሊዮ ደቦኖ ስለዚሁ ጦርነት የጻፈው ማስታወሻ ለዚህ ጥሩ ምስክር ነው። ማርሻል ደቦኖ ከመጀመሪያው ጊዜ ጀምሮ ኢትዮጵያን የወረረው ጦር ዋና አዛዥ ከመሆኑም በላይ ወረራውን የነደፈው እሱ ነበር። ይሄ ወሬኛ ማርሻል ባወጣው መጽሐፉ ላይ ያቀረባቸው መረጃዎቹ የጦርነቱን እውነተኛ ገጽታ ቁልጭ አድርገው ያሳያሉ። ሙሶሎኒ ለማርሻል ደቦኖ የጻፈው ደብዳቤ ቃል በቃል ሲተረጎም ምናልባት ንጉሱ እኛን የመውጋት ሐሳብ ከሌለው እኛ ማድረግ አለብን ይላል። በሌላ ደብዳቤ ሙሶሎኒ ሲጽፍ ምናልባት ከዓለም ህብረት መውጣት እንገደድ ይሆናል፣ ቢሆንም የጦርነቱ ጅማሬ ካቀድነው ጊዜ ማለፍ የለበትም ብሏል። ከሁለት ወር በፊት ማርሻል ደቦኖ በራሱ በሙሶሎኒ እጅ የተጻፈ ምስጢራዊ ደብዳቤ ደርሶ ነበር። በዚህ ደብዳቤ ሙሶሎኒ ሲጽፍ እርግጠኛ ነኝ በጥቅምት መጨረሻ ወይም እንዲያውም በመስከረም መጨረሻ ላይ አንተ ራስህ ቀዳሚ እርምጃ ወስደህ ጦርነት መጀመር ስላለብህ 300000 ወታደሮች 330 እስከ 500 አውሮፕላኖችና 500 ታንኮች ጋር ተልኮልሃል ይላል። ገና የክረምቱ ጊዜ ከመዓለቁ በፊት በመጽዋ የጦር መሳሪያዎች ተከማችተዋል። እናም የቦኖ በመጓጓዣ እጥረት ምሬቱን ለሙሶሎኒ ሲያቀርብ ሙሶሎኒ አለምንም ቅዋሜ ደቦኑ የጠየቀው እያንዳንዷን ጥቃቅን ነገር ሳይቀር አሟልቶ ላከለት። ሁለት ዲቪዥን ሙሉ ጦር ምጽዋ ሲደርስ ማርሻል ደቦኖ ሌላ ኃይል ሲጠይቅ ሙሶሎኒ ያለምንም ማንገራገር የጠየቀውን ላከለት። ሙሶሎኒ እንዲህ ለጦርነት በምጽዋ ሲዘጋጅ በእንግሊዞች ሐሳብ እርግጠኛ ስላልነበረ ይህንን ጦር በባህር እንዲከላከሉ ሁለቱን የጦር መርከቦች በአድሚራል ቫኑቴሊሆ አዛዥነት በቀይ ባህር አቆማቸው። ማርሻል ኢሚሊዮ ደቦኖ በጀገባውን ጦር በሶስት ክፍለ ጦሮች ከፍሎ ኢትዮጵያን ለመውረር እየተዘጋጀ ሲጠብቅ ከሙሶሎኒ ቴሌግራም ደረሰው። በቴሌግራሙም ሙሶሎኒ ለደቦኖ ሲጽፍ ኮንፈረንሱም ምንም አልወሰነም፣ ጄኔቫ ምንም አይወሰንም፣ አንተ ወስን ይላል። ከተወሰኑ ቀናት በኋላ ጀነራል ዳሳ ኦራም ወደ ኤርትራ ተመልሶ ጥብቅ ምስጢር ያዘለ ከሙሶሎኒ የተላከ ደብዳቤ ለማርሻል ደቦኖ አመጣለት። በዚህ ደብዳቤው ሙሶሎኒ ይሄ ጦርነቱን ከመጀመር በፊት የምጽፍልህ የመጨረሻ ደብዳቤ ነው። ከመስከረም 10 ቀን በፊት የመጨረሻውን ትዕዛዜን ጠብቅ። በዚያን ጊዜ ሌላ ሁለት ተጨማሪ ዲቪዥንና በርካታ አውሮፕላኖች እጅህ ይገባሉ ብዬ አስባለሁ። ይህ ኃይልም ጦርነቱን ለመጀመርና ያቀነውን ለመፈጸም የሚበቃ ይመስለኛል። ቀጥሎም ልክ ከመስከረም 10 ቀን በኋላ ቴሌግራም መልእክቱ ደርሶኛል የሚል ቃል ሲደርስህ በሚቀጥለው 24 ሰዓት ውስጥ ወረራውን ትጀምራለህ፣ መስቀልንም በድል መሬት ታከብራለህ ይላል የሙሶሎኒ ደብዳቤ። ማርሻል ደቦኖ በአዲስ አበባ ያሉት የጣሊያን ዲፕሎማቶች እስኪወጡ ድረስ ጣሊያን በኢትዮጵያ ላይ በይፋ ጦርነት እስክታውጅ መጠበቅ እንዳለባት ለጠየቀው ጥያቄ ሙሶሎኒ ምንም ጦርነት ማወጅ ብሎ ነገር የለም፣ ጥቅምት 3 ቀን 1928 ከመንጋቱ በፊት ሌሊት ላይ ጦርነቱን እንድትጀምር አዝዣለሁ፣ ለዚህ ቴሌግራሜ አስቸኳይ መልስ እጠብቃለሁ ሲል መለሰለት። ማርሻል ደቦኖ በመጽሐፉ ላይ አምኖ እንደጻፈው የኢትዮጵያ ጦር ሁኔታ ይህን ያህል የሚያሰጋ ስላልነበረ ጦርነቱን ማወጁ ብዙም እንዳላስጨነቀው አምኖ ጽፏል። ጥቅምት 2 ቀን 1928 ሙሶሎኒ የተለመደውን ኢትዮጵያን የማስፈራራት ድንፋታውን በሮማ አደባባይ ሲደነፋ ማርሻል ደቦኖ ለሶስቱም ክፍለ ጦር አዛዦች ጀነራሎች ቀጭን ትዕዛዝ ሰጠ። አንደኛው ክፍለ ጦር አዲግራትን እንዲይዝ፣ ሁለተኛው ክፍለ ጦር አድዋን፣ ሶስተኛውና ኤርትራውያን የሚበዙበት ክፍለ ጦር በሁለቱ ክፍለ ጦሮች መካከል ግንኙነት ሳያቋርጥ ኢንጢቾን እንዲይዝ አዞ ጦሩን ኢትዮጵያን እንዲወር ላከው። ጥቅምት 3 ቀን 1928 ዓ.ም ገና ከመንጋቱ በፊት በትክክል ልክ ሙሶሎኒ እንዳዘዘው የጣሊያን ሰራዊት የኢትዮጵያን ድንበር ጥሶ መረብን ተሻገረ። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ።